ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል።
እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 4 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የወያኔ ግዛት ከመላ ኢትዮጵያ የተነሳበትን ተቃውሞ ለማብረድና ትግሉን ለማኮላሸት የኦህዴድ ዘረኞች በመጋዣነት ለስልጣን እንዳበቃቸው ይታወቃል። ራሳቸውንም ጭምር የቀንጅብ እንዲሏቸው ፈቅደው የጀመሩትን ጸረ አማራ እርምጃ ይበልጥ እንዲባባስ አድርገው ከጀርባ ሆነው ህዝብ አፈናቀሉ፣ ገደሉ፣ አሰሩ። ወያኔ የኦህዴድ አቻዎቹን ለማስወገድ እየተዘጋጀ ይመስላል። ይህንን በሚመለከት የወያኔ የለም ልብወለድ ሲጋለጥ በሚደርስ ከዝግጅት ክፍላችን የቀረበውን ጽሑፍ እናሰማለን። በማስከተልም እንጻፍ ካልንማ በሚል በኢያሱ አለማየሁ ከአራት ዓመታት በፊት ቀርቦ የነበረውን አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። በቅድሚያ ዜና። በባህር ዳርና በአዲስ አበባ የተፈጠረውን ድራማ ተከትሎ በተለያዩ የአገሪቱ ክፍሎች የሚካሄዱት የጅምላ እስሮች በስፋት ይቀጠሉ መሆናቸው ታውቋል። የጅምላ እስሩ ያተኮረው በመላ አገሪቱ በሚኖሩ የአማራ ተወላጆች ላይ መሆኑን የዓይን እማኞች ይናገራሉ። በርካታ አባላት የታሰሩበት አበን የተባለው ድርጅት ሐሙስ የድርጅቱ የህዝብ ግንኙነት ኃላፊ በድጋሚ የታሰረ መሆኑን የተነገረ ሲሆን በተለያዩ የአገሪቱ ክፍሎች እና ከተሞች የሚኖሩ አባሎቹና ደጋፊዎቹ እንደታሰሩበት በመግለጫ ይፋ አድርጓል። ሌላው የጅምላ እስር ሰለባ የሆኑት የባለ አደራ ምክር ቤት የአመራር አባላትና ደጋፊዎች ናቸው። ለሶስት ቀናት ሲካሄድ የቆየው የወያኔ ማዕከላዊ ኮሚቴ ስብሰባ ረቡዕ ሐምሌ 3 ቀን የተጠናቀቀ ሲሆን ማዕከላዊ ኮሚቴው በስብሰባ የተወያየባቸውን ነጥቦችና የወሰናቸውን አቋሞች ይፋ አድርጓል። ወያኔ በመግለጫው የብአዴን አዴፓ ቡድንን በጽኑ የወነጀለ ከመሆኑም በላይ የኢህአዴግ ቁንጮ በመሆን አገዛዙን በመምራት ላይ ላለው ሹምም ማስፈራሪያና ማስጠንቀቂያ ሰጥቷል። የወያኔ መግለጫ በብአዴን አዴፓ ላይ ከረር ያለ ውንጀላና ክስ ያቀረበ ሲሆን በአሁኑ ጊዜ አገር እየበተነ ያለው ከዚህም ከዚያም የተሰባሰበ የትምክህተኞች ቡድን እንደሆነና ይህ ኃይል እንደፈለገ እንዲቀሳቀስ እድል የሰጠው ደግሞ አዴፓ መሆኑን ገልጾ በአጠቃላይ ጥፋቱም ሆነ በፓርቲው አመራር ላይ የተፈጸመው ግድያ አስመልክቶ አዴፓ ራሱን በዝርዝር ገምግሞ ተጠያቂ እንዲያደርግና የኢትዮጵያን ሕዝብ ይቅርታ እንዲጠይቅ አስጠንቅቋል። ይህን ማድረግ ካልቻለም ወያኔ ከአሬፓ ጋር ለመስራት እንደሚቸገር ገልጿል። ከጥቂት ቀናት በፊት የአሬፓው ሊቀመንበር ደመቀ መኮንን በባህር ዳር ስለተፈጠረው ሁኔታ መግለጫ ሲሰጥ ጥቃቱ ከጀነራል አሳምነው ጀርባ ሌላ ኃይል አለበት ብሎ ያቀረበውን የወያኔው ማዕከላዊ ኮሚቴ የአቋም መግለጫ በግልጽ የተቃወመው ሲሆን አዴፓ ሶስተኛ እጅ ያለበት የሚለውን ምክንያት ህዝብ እንደማይቀበለው ተገንዝቦ ራሱን ገምግሞ መውጣት አለበት ብሏል። በአጠቃላይም የወያኔ ቡድን በመግለጫው በባህር ዳር እና በአዲስ አበባ የተደረጉትን ጥቃቶች ለማጣራት እየተደረገ ባለው እንቅስቃሴ ላይ እምነት እንደሌለው ገልጾ ነጻ እና ገለልተኛ የሆነ አካል እንዲያጣራው ጥሪ አድርጓል። እንዳሻው ሲያሽከረክረው የነበረውን ኢህአዴግ የተባለውን ጭምብልም ወያኔ የአመለካከትና መዘበራረቅ የተጠናወተውና ወገንተኝነት የጎደለው ነው በማለት ከወነጀለ በኋላ አቋሙን እንዲያስተካክልና እንደ በፊቱ የወያኔ ታዛዥና ተለጣፊ እንዲሆን ጥሪ አድርጓል። በሚቀጥለው ዓመት በሚደረገው ምርጫ ያለውን አቋምም ግልጽ እንዲያደርግ ማስጠንቀቂያ ሰጥቷል። የወያኔው መግለጫ በደቡብ ክልል አንዳንድ አካባቢዎች ክልል የመሆን ጥያቄያቸው በሕገ መንግሥቱ መሠረት ተግባራዊ መሆን አለበት በማለት ከጥቂት ጊዜ በፊት በአዲሱ ሹም የተሰጠውን ማስጠንቀቂያ ውድቅ ያደረገው ሲሆን ማንነታቸውን በመጠየቅ ከፍተኛ በደል እየደረሰባቸው ስላሉት የወልቃይት የጠለምትና የራያ ዜጎች ግን ምንም ያነሳው ነገር የለም። ወያኔ በመግለጫው በሀገሪቱ የተፈጠሩ አደጋዎችን ለማለም ተመሳሳይ ዓላማ ካላቸው ኃይሎች ጋር ሰፊ መድረክ ፈጥሮ ለመታገል እና በፍጥነት ወደ ተግባር ለመሸጋገር እንደወሰነ መግለጹ ወደ ስልጣን የመመለስ ፍላጎቱን ተግባራዊ ለማድረግ እንደጀመረ ያሳያል ተብሏል። በወያኔ ውረዘና ውንጀላ የተሰነዘረበት የባህሬን አሪፋይ ስራ አስፈጻሚ ኮሚቴ ሐሙስ ስብሰባ መቀመጡ የተነገረ ሲሆን ከአርብ ጀምሮ የማዕከላዊ ኮሚቴ ስብሰባ እንደሚካሄድ ገልጿል። በተመሳሳይ ዜናም ለሶስት ቀናት ብቻ ታቅዶ የነበረው የደቡብ ክልል ገዢ ፓርቲ የደኢህዴን ማዕከላዊ ኮሚቴ ስብሰባ ሰባተኛ ቀኑን የያዘ ሲሆን በተለያዩ አጨቃጫቂ ጉዳዮች ላይ እየተወያየ መሆኑ ተነግሯል። ሐሙስ ሐምሌ 4 ቀን የዓለም የሕዝብ ቀን ሲከበር የኢትዮጵያ ሕዝብ ቁጥር በከፍተኛ ደረጃ ሊያድግ እንደሚችል ተገለጸ። ፒው ሪሰርች ሴንተር በሚል ስም የሚታወቀው እና በአሜሪካ ሀገር የሚገኘው የጥናት የምርምር ተቋም ባለፈው ወር ባወጣው ዘገባ ከ80 ዓመት በኋላ የኢትዮጵያ ሕዝብ ብዛት 294 ሚሊዮን እንደሚደርስ ተንብየዋል። ይህም የ378 ከመቶ ጭማሪ ነው። በሚቀጥሉት 80 ዓመታት ከሌሎች የዓለም ሀገሮች በበለጠ የአፍሪካ የሕዝብ ቁጥር እየበረከተ እንደሚሄድ በጥናቱ የተገለጸ ሲሆን ከአፍሪካ ከፍተኛው የሕዝብ ብዛት የያዘችው ናይጄሪያ 527 ሚሊዮን ሕዝብ ሊኖርባት እንደሚችል ተገልጿል። በአሁኑ ወቅት በስፋት የተከሰቱት የተፈጥሮ ሀብት መመናመን፣ የሀብት ክፍፍል መዛባት፣ መሰረታዊ ግልጋሎቶች አለመሟላትና የመሳሰሉ ቀውሶች በሕዝብ ቁጥር መብዛት የበለጠ እንደሚጠናከሩ መረጃዎች ይጠቁማሉ። በየመን በከፍተኛ ችግር ሲሰቃዩ የቆዩ 132 ኢትዮጵያውያን ረቡዕ ሐምሌ 3 ቀን ወደ አገራቸው የተመለሱ መሆናቸውን የዓለም አቀፉ የፍልሰት ድርጅት አስታወቀ። ኢትዮጵያውያኑ ወደ አገራቸው የተመለሱት በዓለም አቀፉ ተቋም እርዳታና ትብብር ሲሆን ከተመለሱት መካከል ሕፃናት የሚገኙበት መሆኑ ታውቋል። ባለፉት ጥቂት ወራት በዚህ የስደተኞች ድርጅት አማካኝነት ወደ አገራቸው የተመለሱ ኢትዮጵያውያን ቁጥር 2133 ደርሷል። አድማጮቻችን፣ ለዛሬ ያለን ዜና በዚሁ ይጠናቀቃል። የሐሙስ ሐምሌ 4 ቀን 2011 ዓ.ም የፍኖተ ዲሞክራሲ ሐተታ የወያኔ የለም ልብወለድ ሲጋለጥ ያሰቡልን የተቆጩልን ብቻ ሳይሆኑ ወደ እሳቱ ሊጥሉን የፈለጉትም ነጋር ባይወተወቱን ለምን ይሃባ ከሹሞቹ ተደራድሮ ሕጋዊና ይፋ አይወጣም በሚል ነበር። ይህ ለምን ሊሆን እንደማይችል ምክንያቶች አቅርበን ልናስረዳ ሞክረናል። በቅድሚያ የሹሞቹ ተቆጣጣሪዎች የእኛን ፖለቲካ ተቃዋሚ የሆነውንና ሂደቱን ሊቀማችሁ የሚችለውን ኢህአፓ አልቁ ብለው አዘዋቸዋል። ለጥቆም ሹሙ ራሱም የወያኔ ልጅ በመሆኑና የጠራቸውም የኦሮሞ ስንፈኞች ሁሉ ኢህአፓን ጠላት ብለው ከሰየሙ ዓመታት ያለፋቸው በመሆኑ ይፋወጡ ብለው ሊገልሉን ካልሆነ የምናተርፈው ምንም እንደማይኖር ያወቅነው የተረዳነው በመሆኑ ራሳችንን ለጥፋት መዳረጉ ምርጫችን ሊሆን አልቻለም። ኢትዮጵያ ህዝብ ያልመረጠውና ጠባብ የሆነ ቡድን ያፓንም ኢትዮጵያዊ ኃይሎችን ሊያጠፋ ይቅመዘበዛል እንጂ አያስተናግድም ብለናቸውም ነበር። ከውጭ የሚገቡትንም ከቦሌ ቃሊቲም ቂሊንጦም ሳይደርሱ ያጠፋቸዋል ብለን ተናግረን ነበር። ሹሞቹ ድርጅቱ አይደረስብን ብለው ግን በድርጅቱ ስም ሊክዱና ጫማ ሊስሙ የወሰኑትን አንጃዎች ጋብዘው ድርጅቱ ገበረ ብለው ሊያወናብዱ የጣሩትን ህዝብ ያውቀዋል። ሹሞቹ ከወያኔና ከኢትዮጵያ ጠላቶች ተቆራረጡ ልቦለድ ቢነገረንም ቅንጣት ሊያማልለን ሳይችል ቀርቷል። ብዙዎቹ ሹሞቹን የደገፉበት አንዱ ምክንያት ወያኔን አስወገዱልን በሚል ነው። ገና ከመጀመሪያው ግን ወያኔ አለ አደባ እንጂ ከቶም አልተደፋም ስንል መቆየታችን የሚታወቅ ነው። የህዝብ አመፅ ጠንክሮና ተስፋፍቶ የወያኔ ኢህአዴግን ስርዓት ሊያፈርሰው ሲል የደነገጡት ባዕዳን ይህ ተገዢ የሆነላቸውን አገዛዝ ማዳን ለጥቅማቸው ወሳኝ ነው ብለው በመወሰናቸው አስረው ሹሞቹን ለስልጣን ሊያበቁ ወሰኑ። ወያኔዎቹም የአሜሪካኖቹ ግፊት ባይጥማቸውም ማን ላይ ቆመሽ ማንን ልታም የሆኑባቸው የአሜሪካን ግፊት ስብሃት ነጋ እንዳለው መቀበል የግድ ሆነባቸው። ወያኔ ወደኋላ ኦህዴድን ወደፊት መመሪያ ተቀበሉ። ሹሞቹ ለስልጣን ከመብቃታቸው በፊት በዋሽንግተን ከተማ አሜሪካ በተደረጉ የምስጢር ስብሰባዎች 7 እጩዎች ቀርበውና ተጠንተው በሹሙ ላይ የወሰኑት ለእነሱም ታዛዥ ከመሆኑ ባሻገር ኢትዮጵያዊንን በሚለው ሊያደናግር ይበልጥ ይችላል በሚል ግምገማ እንደነበር በፊት እንዳወቅነው ያጋለጥነው ነው። ወያኔ ኦስሎ አደባ እንጂ አልሞተም። በሰሞኑ በባህር ዳር በተደረገው ግድያ ሹሞቹ ከወያኔ ተባብረው የፈጸሙት ለመሆኑ ምንም ጥርጥር የለም። ወያኔም በቅርቡ ባደረገው ስብሰባ ያብዬን ለምዬ ብሎ አዴፓ የተባለውን ቡድን ሲከስ ሲሞክርም ታዝበናል። ሹሞቹ ወያኔ አሜሪካ ተያይዘው በህዝብ ላይ በደል እየፈጸሙ ናቸው። ወያኔ በአንድ በኩል በሹሙ ተጠቅሞ አማራውን ሊያጠቃ ሲጥር፣ በሌላ በኩል ደግሞ ሹሞቹ ሊረጋጉ አልቻሉም በሚል ወደ በፊቱ ቦታውና ስልጣኑ ሊመለስ እየጣረ መሆኑንም እናያለን። ከሹሞቹ ጎን ቆመው በወንጀሉ የሚያጅቡትና አስከፊ ሚና ያላቸው ዋና ዋና ቡድኖች ከወደ ሻዕቢያ ምድር መምጣታቸውንም በእይታችን ማስገባት አስፈላጊ ነው። ወያኔ አለ። የወያኔ ዘረኛ ጥራት በሹሞቹ አማካኝነት እየቀጠለ ነው። የወያኔ ህጎችና አዋጆች እንዳሉ ናቸው። የወያኔ ጸረ ኢትዮጵያ ጸረ አማራ አቋም ሹሞቹን ይወዘውዛል። የእነዚህ ደግሞ በጨፍን ጸረ አማራ ኦነጋዊ አቋም የተለወሰ በመሆኑ አስከፊ ሆኖ መከሰቱ አልቀረም። ከላይ ሆኖ ሹሙም ሲቀጥፍ ሲያደናግር፣ በየመንደሩ ግን እሱም ራሱ በሚደግፈው መንገድ ጸረ ህዝብ ድርጊቶች ይፈጸማሉ። በባህር ዳር አዲስ አበባ የተደረጉት ግድያዎችና ፈናዎች የሹሞቹና የወያኔ ስራ ለመሆኑ በቂ መረጃ አለ። የባልደራስ መሪዎችን ጋዜጣዊ መግለጫ በጥባጭ ዱርዮች ከታከለ ኡማ ጋር የሚውሉና በእነሱም ትዕዛዝ የሚበጠብጡ ወሮበሎች መሆናቸው ታውቋል። ኦነግ በጠራራ ፀሐይ 20 ባንኮችን ሲዘርፍ ትንፍሽም ያላለው ሹም በእነማን ላይ የውሸት ምላሱን እንደሚዘረጋ ማወቅ መታዘብ ችለናል። በተቃዋሚዎቹ ላይ የሚያቀርበው ክስና ወንጀሉን ለመሸፈር የሚያደርገውን ጥረት ምንም አዲስ ዘዴና ብልህነት የለውም። በአጼ ኃይለ ሥላሴ ዘመን ሳይቀር የሚታገዱ ተማሪዎችን ፈተና ማለፍ ያቃታቸው በእንቁላልና ቲማቲም የጠገቡ ይባል ነበር። ደርግ በኢህአፓ ላይ ያወረደው ውርጅብኝ ህዝብን እስከ ማሳቅ መድረሱ ይታወቃል። በነመለስ ጊዜም እንደዚሁ። ከዚህ ሰኔ ካጣ ልፈፋ ተውሶ ሹሙም በውጭ አገር ነዋሪ በሆኑት ላይ ያወረደውን ስድብ ሰምተናል። የደላቸው በጠበጡን ሊልም ያው እንደ ተለመደው ጥሯል። በውጭ አገር ተሰደውም ሆነ በሌላ ምክንያት የሄዱ ዜጎች በሚልኩት ገንዘብ የሚንቀሳቀስ በጀት ይዞ ለጋሾችን መዝለፍ ጭስ ነካሽነት መሆኑ እንዳለ ሆኖ በውጭ አገር ያለው ኢትዮጵያዊ ደልቶት ነዋሪና አገርን ሊበጠብጥ ፈላጊ አይደለም። ለድሎትማ የወያኔው ኮሎኔል ቤተ መንግስት ገብቶ የለ?
በውጭ ሀገር ነዋሪ ኢትዮጵያውያን ለሹሞቹ ድጋፍ ሰጥተው እንደነበር ይታወቃል። ግን እያደር ሹሞቹ ዘረኞችና የወያኔ ግርፍ ጠባብ ብሔረተኞች ጸረ አማራ ጸረ ኢትዮጵያ መሆናቸውን ሲገነዘብ ድጋፉን ነስቷቸዋል። አዋጣ ያሉትንም ገንዘብ አላዋጣ ያለውም ለዚህ ነው። ያዋጣውንም ማስመለስ አለበት የሚባለውም ለዚሁ ነው። ብዙ ጊዜ ሳይወስዱ ሹሞቹ ነፈሰባቸው። ስግብግብ ዘረኞች በመሆንና ዘረኛ ድርጅቶችን አቅፈው ደም በማፍሰስ ማንነታቸውን አሳዩ። የኢትዮጵያን ታሪካዊ ሰንደቅ ዓላማ በቡድናቸው ባንዲራ ሊተኩም ሲፍጨረጨሩ ታዩ። ጠባብ ብሔረተኛ ፍርሃትን የራሳቸው አድርገው ቀጠሉ። የህዝብን የዲሞክራሲ ጥያቄ ተጻረሩ፣ አፈኑ። ወያኔን ነካ ነካ ያደረጉት ለማደናገር ፖለቲካ መሆኑንም ህዝብ እያደር እያዋለ ሊገነዘብ ችሏል። እነ ስብሐትና አባይ ፀሐይ አይነቶቹ ተከሰዋል፣ ተይዘዋል። የሙስናዋ እቴጌ አዜብ ምን ደረሰባት? በአዲስ አበባ ቤቷ ፈረሰ? የሹሞቹ አደናቂዎች ራሳቸው ከሻቢያ ጋር ከህዝብ ተደብቆ የተፈጸመው ስምምነት ራሱ ኪሳራ እንደሆነ በመተቸት ላይ ናቸው። በእነ ሳውዲ ትዕዛዝ ከሻቢያ ጋር ሰመርኩ ያሉት ሹሞች እንደገና እንበለውና ነፍሶባቸዋል። ጥቂት ዘረኛና የተደናቀሩ ወሮ በሎችን ይዘው አገራችንን ቢበጠብጡም ይህ እቅዳቸው መክሸፉ አይቀርም ሲል ህዝብ በእምነት እያረጋገጠም ነው። በመደራጀትና በመዘጋጀትም ላይ ይገኛል። ወያኔም በቅርቡ ተሰብስቦ በሰጠው መግለጫ አሁንም አዛዥና አዛዥ አቋምን ማንጸባረቁ አልቀረም። ሹሞቹና ተከታዮቹ በአዲስ አበባም በባህር ዳርም የሚፈጸሙትን ግድያና ፈና ራሱ የአማራው ጥፋት ነው ማለት ወደፊትም ከመጋዣቸው ከአዴፓ አንሰራም እስከ ማለትም ደርሷል። በአዴን አዴፓ ከጥንት ጀምሮ አማራውን ለወያኔ አሳልፎ የሰጠና የጎዳ መሆኑ እየታወቀ በነ ብርጋዴር ጀኔራል ግድያ ተባባሪነቱ ተጋልጦ እያለ ሹሞቹን እንደታገለ አድርጎ በማቅረብ ለህዝብ መነሳሳት ለሹሞቹም ወንጀል ተጠያቂ አድርጎ ለማቅረብ መጣር መቼም የወያኔ የተለመደው የህዝብ ድቀት ነጸብራቅ ነው። ሹሞቹ ኩሩ ኢትዮጵያዊ የሆነውን የኦሮሞ ህዝብ ቅንጣትም አይወክሉም። ጸያፍና የተደናቆሩ ክፍሎችን ይዘው አገር የሚበጠብጡትን የኦሮሞ ህዝብ አይወክልም፣ አይመለከትም። ዘረኝነታቸው ለከት የለውም፣ ግን ህዝብን በሞላ የሚያደናግር ሊሆን አይችልም። የኦነግ አቋም ድጋፍ አልባ ሆኖ በፖለቲካ ምድረ በዳ ለፈረንጁም ለአረቡም ለሻቢያውም እያደሩ ባክነው የቀሩት አቋማቸውን፣ ጥበታቸውን፣ የአኖሌ ቅርሻታቸውን ህዝብ አልቀበልም አላምንበትም በማለታቸው ነው። ሹሞቹ ዛሬ የለየላቸው ነፍሰ ገዳዮችና ጠባቦች በዙሪያቸው ኮልኩለውና በሀገር አስተማርተው ህዝብን እርስ በርስ ቢያጋጩም አማራውን እንደ ህዝብ ለማጥፋት ቀጅተው ቢንቀሳቀሱም እድሜያቸው አጭር ለመሆኑ ምንም ውርርድ አንገባም። ህዝብ ያባረራቸዋል፣ በምናውቀውና ባየነው ፍጥነትም ላጥ ብለው እንደሚፈረጥጡ ምንም ጥርጥር የለም። ተቃዋሚ ነን፣ ከህዝብ ጎራ ነን ሲሉ የነበሩ አስመሳዮችም ዶሮ ሳይጮህ ህዝብን ተርተውና የሹሞቹን ጫማ ስመው የህዝብ ጠላቶች ደጋፊዎች መሆናቸው ከወዲሁ ተጋልጧልና ከእንግዲህ ህዝብን ሊያወናብዱ የሚችሉ አይሆኑም። ህዝባዊ ፍርዳቸውን መስጠት ግን የህዝብ ግዴታ መሆኑ ይታያል። ወጣም ወረደም አገራድን ትግሉ በሚገባ መደራጀትን፣ መተባበርን፣ ለጥቃት ራስን አጋልጦ አለመገኘትን የግድ ይላል። ወዲ መገርሳዎች ከነ ወዲ ዜናዊ የተለዩም የተሻሉም አይደሉም፣ ያው ናቸው። ከስም ለውጥ ባሻገር ሁለቱም አረመኔ ዘረኞችና ጸረ ኢትዮጵያ ቡድኖች አገዛዞች ናቸው። አገራድን ትግሉ ተጠናክሮ መቀጠሉ የግድ የሆነውም ለዚህ ነው። ኦዴፓ ኦህዴድ ከስልጣን ተወግዶ የሽግግር ሂደት እውን መሆን አለበት። ለዚህም በሁለገብ መንገድ መደራጀትና መታገል ግዴታችን ሆኗል። ባለመደራጀትና በመከፋፈል አንመቻቸው። ለኢትዮጵያ ስንል መተባበርና በህብረት ታግለን አገራችንን ከጥፋት ማዳን መቻል አለብን። ለትግል ተነሱ፣ ከኢህአፓም ጎን ተሰለፉ እንላለን። ወያኔ ኢህአዴግ ይውደም፣ ኢትዮጵያዊነት ያቸንፋል። ሁሉም የፖለቲካ እስረኞች ይፈቱ። አያውቁንም ለካ አያውቁንም፣ አያውቁንም እኛን አያውቁንም፣ አያውቁንም እንዴት አያውቁንም ያላውቁን ኢትዮጵያ
ያሱ አለማየው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢያፓ ከፍተኛ አመራር አባል ናቸው። እንጻፍ ካልንማ ቁጥር 5 ውሸት ሲደጋገም እውነትን ይመስላል። ጆሴፍ ጎብልስ የናዚ ጀርመን የፕሮፓጋንዳ ሚኒስትር ይመስላል እንጂ ውሸት ምን ቢደጋገም እውነት አይሆንም። ጸጋይ ወይን ገብረ መድህን ጸጋይ ደብተራው ያፓ ስሙ ሲወጣለት ዳቦ ያልተቆረሰ ሆኖ መከራ በዛበት ብሎ የሚቀልደው ጸጋይ ገብረ መድህን ደብተራው የብዙ ውሸትና ሐሰት ሰለባ ሆኖ ህይወቱም በወያኔ እጅ አልፏል። በዚህ ድርጅት ላይ ያልተደጋገመ ክስና ሐሰት የለም ብንል ትክክል ነው። ግን ሐቁ እየዋለ እያደረ መጋለጡ መታወቁ አልቀረም። ደርግ ያስጨበጣቸውን ሐሰት እስኪያቅለሸልሸን ሲደግሙብን የቆዩ ጥቂቶች አይደሉም። ያፓ ኤርትራን አስገነጠለ፣ ወራሪውን የሶማሊያ ጦር ደገፈ፣ ወዘተ ሲሉ በዚያው ልክ ደግሞ ድርጅቱ ሐቁን ሲነግራቸው ዓመታት አልፈዋል። ዛሬ ራሳቸው የሻቢያ መሪዎችና በቅርቡ መጽሐፍ የጻፉ ምሁሮቻቸው ሳይቀሩ የኤርትራ ድርጅቶችና የኢሃፓ ጠብ ድርጅቱ ኤርትራ የኢትዮጵያ ቅኝ ግዛት መሆንና በቀጥታ ነጻነት የሚገባት መሆኑን አልቀበል በማለቱ የተነሳ ነው ሲሉ ቃላቸውን ሰጥተዋል። ኢሃፓን ይወዳል ተብሎ የማይታማው ገብሩ አስራትም ቢሆን በመጽሐፉ ኢሃፓ የነሻቢያንና የዚያድ ባሬን አቋም ባለመቀበሉ ተጠቃ በጥርሳቸው ገባ ብሎ ሲያቀርበው ወያኔ ግን የሻቢያንና የሶማሊያን አቋም ደግፎ 3000 ክላሽን ከሶማሊያ እንደተላከለት ገልጿል። ዛሬም ግን ይህንን አስገነጠለ እና ወረራ ደገፈ ውሸት የሚደጋግሙት አሉ። ያፓ ከመመስረቱ በፊት ጀብሃ የተባለው ድርጅት ኤርትራን ነጻ አድርጋታለሁ ብሎ በ1960 ዓ.ም የተመሰረተ ሲሆን የችግሩ መንስኤ ከነበረው መንግስት ስህተት ጋር የተገናኘ ሆኖ ሳለ ለፖለቲካ ስልጣን ያልበቃውን ኢሃፓን አስገነጠለ ብሎ መክሰሱ የወያኔን እርኩስና ለመደበቅ መሆኑን ብዙዎች አይተቱትም። ደርጎች የፈጸሙትን ጸረ ህዝብ ሽብርና ወንጀል ማጠየቂያ ለመስጠት ኢሃፓን በአስገንጣይነትና ወረራ ደጋፊነት ችክ ብሎ ማቅረቡ ያዋጣናል ብለው የተያያዙት ናቸው። ሀቁ ግን ውሎ አድሮ ሊታወቅ ሊረጋገጥ ችሏል። አሁንም የሐሰት ክሱን ለማስተጋባት የሚጥሩ ካሉ አውቆ የደነቆረውን መድፍም አያነቃው ብለናቸው የምናልፈው ነው። በወያኔ የቀጥታ ወይም የጃዙር ድጋፍ በአመት ቢያንስ እስከ 3 ጸረ ኢሃፓ መጽሐፍ ነን የሚሉ ለህትመት ይበቃሉ። አይነታ ኢሃፓ ነበርን ብለው ከሚዋርቁትም ውስጥ ለወያኔ ያደሩ እንዳሉ ለእኛ ምስጢር አይደለም። የነሻምበል ሻለቃና ኮሎኔሎች ቆሻሻ ብዕር ውጤት ይሆን ብግና ቢገባንም የራሳችን ጠማማ እንዲሉ አባል ነበርን የሚሉት ውሸትና መርዝ ግን የባሰና እግዚኦ የሚያሰኝ ሆኗል። በቅርቡ አንዱ እንደሰማሁት በሚል ደረጃ ደርሶና ደራርቶ የጻፈው ውስጥ ለምሳሌ ራሱን የማዕከላዊ ኮሚቴ አባል አድርጎ በማቅረብ ውሸቱን ሌላ ደረጃ አድርሶታል። የመጽሐፉ ዋና እንቆቅልሽ ይህ ነጭ ውሸት ነው። ቢያንስ የእኛን በሕይወት መኖር የረሳ ይመስላል። በዚሁ ልክ መስራች ነበርን የሚሉም እንደ አሸን መፍላታቸው አልቀረም። የጸጋዬ፣ የዋለልኝ፣ የተስፋዬ ደበሳይ ቅርብ ወዳጅ ነን ብለው የሚዋሹም በርክተዋል። ለእኔው ለራሴ እያሱን አውቀዋለሁ ተጠንቀቀው ያለኝ ግለሰብ በአሜሪካ ይኖራል። የድርጅት ምስረታ ሂደቱ ውስጥ ሚናቸው ተመልማይ የሆነ ግን በምስረታ ጉባኤ የተገኙም አሉ። አንዳንዶች ስለ ኢሃፓ የሚናገሩት ውሸታቸው ሊታመን ባለመቻሉና ይህንንም ስለሚያውቁ ያሳምንላቸው ይመስል ውሸትን በባሰ ውሸት ያጅባሉ። ይህ ጻፍ ጉባኤ ግለሰብም ገለባ ተሳትፎውን በኢሃሰ ህዝብ አዳራሽ ክፍል በውሸት አዳብሮና ራሱን ሊደርስበት ያልቻለውን የአመራር ኮሚቴ አባል አድርጎ ቀርቧል። እግረ መንገዱንም የኔን ኤርትራዊነት በማጋለጥ መልክ አቅርቧል። ከሐማሴንም ሐማሴን ያውም የከርነሽን ተወላጅ ነው ሲሉ የነበሩትን አስታውሳለሁ። ረዳት ፕሮፌሰር አለሜ ሸቴ ታላቅ ወንድሜ ሳሙኤል ደምቢዶሎ ተወለደን ሰምቶ አይ እያሱም ኦነግ ሊሆን ይችላል ያለውን አስታውሳለሁ። የእንቆቅልሹ ግለሰብ እያሱ መልምሎ ወደ ሜዳ ላከ ይላለው ከዚህ ቀደም ለዚሁ ድርጊቴ ድርጅቱን ይቅርታ ጠይቄያለሁና በዚሁ የማልፈው ጉዳይ ይሆናል። በነገራችን ላይ እኔ ወደ ድርጅት የመለመልኳቸው ጥቂቶች ሲሆኑ ውሎ አድሮ ሲበላሹም ሶሪ ኢሃፓ በሚል ጥፋቴን አምኛለሁ። ኤርትራዊነትን በተመለከተ በውልደት ጥፋትና ወንጀል እስካልመጣ ድረስ በኢሃፓ አያሌ ኤርትራውያን ማለትም ኢትዮጵያውያን ታግለው ተሰውተዋል። ስመጥር አርበኞችም እኮ ከኤርትራ የመጡ ነበሩ። አይደለሁም እንጂ ኤርትራዊ ብሆን ኖሮ እንኳ እዛ ብወለድ ኖሮ እንኳ ልጆች ታዲያ ምን ይጠበስ የሚሉት ጉዳይ ነው። ዋናው ማንም ግለሰብ የሚገመተው በሚይዘው አቋምና በሚያካሂደው ትግል ነው። ገብረ እግዚአብሔር ጋይም ላይ በአዲስ አበባ የተቆመው በውልደቱ አማራ ነው። እነ ደብተራው ላይ የወያኔን ጦር መርቶ ያመጣው ከሃዲም የጸለምት ተወላጅ ነበር። የነገሮች ሂደት በዘር ቆጠራ በጅምላ የሚወሰን አይደለም። የእናቶች ሽንጉርጉር ነው ብንል ቦታው ነው። ስንቱ የትግራይ ተወላጅ ኢሃፓ ሆኖ ሲሰዋ፣ ቀሪው ደግሞ ለደርግም ለወያኔም አድሯል። ዛሬ የወያኔ ታማኝ አሽከሮች የሆኑ የትግራይ ተወላጆች ብቻ አይደሉም። እኔና መሰል ኢሃፓዎች ደግሞ አገራችን ኢትዮጵያ ብለን ብቻ የታገልንና የምንታገል እንጂ በተለምዶ አነጋገር ዘር ቆጠራ ውስጥ ያጀግና ትውልድ አልገባም። ይህን በሽታ ያመጡት እነ ሻዕቢያ፣ ወያኔና ኦነግ ናቸው። ኢሃፓ ሲመሰረትም ከየቦታውና ብሔረሰቡ የመጡ አብዮተኞች ናቸው አባሎቹ መሪዎቹ የነበሩት። በሻዕቢያ በኩል ወደ አሲምባ በሚደረገው ጉዞ ላይ ሕይወታቸው ያለፈው ብንያም አዳነ፣
ውልደት ትግራይ የአዲስ አበባ ልጅ መሐመድ ማህፉዝ ጅማ ኦሮሞ ያባ ጅፋር ዘመድ ከአሜሪካ ወደ ትግል ሜዳ የመጣ ምሳሌ ናቸው ለኢትዮጵያዊነት። ዘራብሮ ካበበ ኤርትራዊ ነውና አናሳልፈውም ከተዋጋ ለኤርትራ ይዋጋ ብሎ ፍርችም ያለው ሻቢያ ነው። ጓዱም በሌላ መንገድ ወደ ኢትዮጵያ ተመልሶና የሐሰን ተቀላቅሎ በወሎ ሲዋጋ ተይዞ በአዲስ አበባ ሲየር ተቀብሎ በይፋ ከነውብሸት ሙሊጌታ ሱልጣንና ኢትባረት ህዝቅያስ ጋር በደርግ ተገሏል። በወያኔ የተገደለው የመርካቶ ይስሐቅ ደብረጽዮን በውልደቱ ኤርትራዊ ነበር። ወያኔን ሲፋለሙ የተሰውት እነ ጃብርና ገለብ ዳፍላም በውልደት ኤርትራዊ ነበሩ። በወያኔ ተይዘው ተገደሉ የተባሉት እነ ሀጎስ በዛብህና ተክላይን በውልደታቸው ትግራዊ ናቸው። ኢትዮጵያዊ 100%። ልክ እንደ ዋሲሁን ግርማ ጎልጃ ደረጀ አንበርብርና ሌሎች በውልደታቸው አማራ እንደነበሩት ሁሉም ኢትዮጵያዊ። በሮማ ከተማ ጣሊያን የሻቢያ ፊልም ያውም የውሸት ጦርነት ያለበት በይፋ ለህዝብ ሊታይ ቀርቦ እኔና አንድ ጓድ ያውም ያዲሮ ተወላጅ በአማራነት ተፈርጀን ካልወጣችሁ ሲኒማው አይጀመርም መባላችንን አስታውሳለሁ። ዘቆጣራ ተመጣ ኢሳያስም ሆነ የቅርብ አማካሪዎቹ ወደ አድዋ መወርወራቸው የሚደመጥ ነው። ግን ሻቢያ ናቸው ትናንትም ዛሬም። የኔ ኤርትራዊነት ሳይሆን ጥያቄው ዋናው ጉዳይ የኔ አቋምና ትግል ይዘት ነው። በዚህ ላይ ማንም እኔ ሆነ ድርጅቴን በጸረ ኢትዮጵያነት ሊፈርጅ ቢነሳ ውርደት ለራሱ ይሆናል። ማ ለኢትዮጵያ ታግሎና ተሰውቶ ከያባ በላይ የራስ ጠማማ ባልኩት መስመር ስገፋበት ድርጅቱ ላይ ጉዳት ያደረሱና አሁንም ስሙን ለማጥፋትና ትግሉን ለማደናቀፍ ግንባር ቀደም ሆነው የሚራወጡት ቀደም በድርጅቱ ነበርን የሚሉ በተለይም አንጃ ሆነው የሚወገድ ታሪክ ያላቸው የክህደትም አባወራዎች ናቸው። የድርጅቱን ታሪክ ውስጥ አዋቂ ነን ብለው ይነሱና አወቅን ያሉት ከቅዱስ መጽሐፍ አጣቢዋ የማያልፍ ሆኖ ይገኛል። ልብ ወለድ ሊባል ሲገባ እውነተኛ ታሪክ የሚል ታፔል ላይ ተሰጠውና ያው ትችቱ በዚህ ደረጃ ሲመጣ የጠነከረ መሆኑ የግድ ይሆናል። በበኩላችን ለብዙዎቹ መልስም የማንሰጠው በጽሑፋቸው ኢህአፓ የሚለው ስም እውነት ሲሆን ሌላው ሁሉ ጥያቄ የሚያስነሳ በመሆኑም ነው። እነ በረከትና ህላዌ መለስና ስዩም መሰል ጠላቶች ስለ ኢህአፓ ሲጽፉ ሀቁን ያቀርባሉ ብለን አንጠብቅም። ወደ ኢየሱስ ተመለስኩ ባዩ ሳይቀር ቢጽፍ አማትቦ ውሸቱን መልቀቁ የሚጠበቅ ነው። ሌላኛዋ ወጣት የሀፓዎችን አጋልጣ አስገድላ የልየላት አንጃ ሆና ዛሬ መጽሐፍ ጻፍኩ ብላ የወያኔ ተወዳጅ ጸሐፊ ብትሆን በበኩሌ እምብዛም አልገረምም። ሌሎችም ቢሆኑ በተለይ ሊደብቁት የሚፈልጉትን የፍርሃት፣ የክህደት፣ የሙስና ታሪካቸውን እናውቃለንና ከወዲሁ መከላከያ ምሽግ ያዘጋጃሉ። እኛ የምናውቀውን ሁሉ ልናጋልጥ ብንነሳ ምድር ቀውጢ ትሆንባቸው ነበር። እኛ ሀቁን አንለፈትም ይጎዳል እያል እነሱ ሊጎዱ ውሸትን ይፈጥራሉ። ምስጢር መዘፍዘፍና ማጥቃት የእኛ መስመር ባለመሆኑ ገበናቸውን አንጃ ሆኑ ወይም ከዱን በሚል ሜዳ ላይ አላሰጣንባቸውም። ካበዙት ግን ሊቀየር ይችላልና ያንን በሐቁ ላይ መከራከር የሚቻል ይሆናል። በድርጅት ደረጃ የተነሱብንን ያንጃ ስብስቦች በሞላ የተቃወምናቸው በፖለቲካ አቋማቸውና በወሰዱትም አፍራሽ እርምጃ ነው። አያያዛችን የተወሰነው ምን ግብ ሊደርሱ ህግና ደንብን ጥሰው ቡድን ፈጥረው ተንቀሳቀሱ በሚል ነው። የመጀመሪያው ያንጃ ከፋሽስቱ ደርግ ጋር እናብር በማለቱ ልዩነቱ ተከሰተ። የብዙሃኑን ውሳኔ ረግጦ አንጃ መስርቶ ጸረ ኢህአፓ አሉታዊ እንቅስቃሴ በማድረጉና በተጨባጭም ጉዳት በማድረሱ በወዳጅ ጎራ ሊካተት ወይም ሊፈረጅ አልቻለም። የሜዳው አንጃም የተለየ ፖለቲካ ባያቀርብም ውስጥ ለውስጥ ቡድን መስርቶ ህጋዊ አመራሩን በኃይል ሊያስወግድ በማሴሩና ህግ በመጣሱ ነው ለፍርድ የቀረበው። የቅርቡ አንጃ ከወያኔ ጫማ ስር እንውደቅ ብሎ በመነሳቱና አባላት አይሆንም ሲሉት በህቡዕ ተደራጅቶ ድርጅቱን ሊቆጣጠር በህገወጥ መንገድ በመጣሩና ከህጋዊ ጉባኤን ፈርጥጦ ወጥቶ የድርጅቱን ስም በመስረቁ ነው ችግሩ የመጣው። አንጃ ስድብ ሳይሆን አቋምና ድርጊትን ገላጭ ነው። በሌሎች ድርጅቶችም የተከሰተ የሽንፈተኛነትና የክህደት ተውሳክ ነው። የሀቅ መረጃ ሳይኖረን በባዶ ክስን እንደማንደረድር መታወቅ ያለበትና መረሳት የሌለበትም ነው። ድርጅቶች ባይታበዩ ከኢሃፓ ሰፊ ተመክሮ ከድሉም ከጠቃሚውም ሆነ ከአሉታዊው ብዙ መማርን በቻሉ ነበር። ያለፉ ስህተቶችን ሲደግሙ ታዝበናል። ማን ጠይቆን በሚል ዝምታንም መርጠናል። ብዙውን ጊዜ ደም የተከፈለበትን ተመክሮ ለቀጣዩ የህዝብ ትግል ጥቅም መዋሉን ኢሃፓ ሊቃወም የሚችለው አይደለም። በአንጻሩ ግን ኢሃፓን ጥለውት ከሄዱ ከሰላሳ ዓመታት በላይ ያስቆጠሩ መለስ ብለው ስለማያውቁት ኢሃፓ ሊናገሩ ቢነሱ አደብ ግዙ ማለታችን የሚጠበቅ ነው። በስመ ኢሃፓና በነበርን ፈረስ እነበረከትም፣ አዲሱም፣ ገነት ዘውዴም፣ ግርማ ብሩም፣ ህላዌም፣ ሌሎችም እኛም ኢሃፓንን ብለው አብረው ሊተረማመሱ የሚችሉበት መንገድ ከቶም የለም። ለጸረ ህዝቦች፣ ወያኔዎች፣ ለደርግ ገራፊዎች ወዘተ በነበርን ከለላ ከሀቀኛ የኢሃፓ ልጆች ጋር የጋራ መድረክ ሊሰጥ የሚነሳ ሂደትን ሙከራም መቃወማችን ሰማዕትንና ድርጅታችንን በማክበር ነው። በሆደ ሰፊነትና ማሰባሰብ በሚቀና አስተሳሰብ የተወሰደ እርምጃ ለአንዳንዶች ያመለን ብተው ይግደለኝ ሆኖባቸው በከፋው ጥፋታቸው ዳግም ሲዘፈቁ ታይተዋል። ድርጅትን መበተን፣ መከፋፈል፣ ለማፍረስ መጣር መንጋቱ ላይቀር ጎህ ሲቀድ ውሸቱ እርቃኑን መቅረቱ እየታወቀ አይንን በጨዋጥቦ ሐሰትን በአደባባይ መለፈስ ያዋርዳል። የኮሎኔል ጎሹና የሟቹ ኢንጂነር ቅጣው እጅጉ ጦር ወሬን ያስታውሷል። ኢሃፓ አንድ ሆነ ተብሎ የቀረበው የነጭ ውሸት በዚህ ደረጃ የሚጠቀስ ነው ብለን አሳፋሪ ቧልቱን ግን በትችት ሳናከብረው እናልፈዋለን። በውሸት አጃቢነት ደግሞ ኢሃፓ ሊሰለፍ አይጠበቅም። ውሸት ማለቱ ማጋለጡን ሁኔታው ካልፈቀደ በዝምታ ማለፉን ይመርጣል። በኢሃፓ ላይ የሚዘምቱ በሽፋን ስም ጻፉ ወይም ከሰሱ ማንነታቸውን ማወቁ እስካሁን ከባድ አልሆነም። ለሁሉም ድካምና ውድቀት፣ ለራሳቸው ወኔ ቢስነትና ከርሰ አምላኩ መሆን ኢሃፓን ይከሳሉ። ድርጅቱ ስንት ደግሞ ለግንባር ምስረታው ያደረገውን ጥረት የሚያፈርሱ ሌሎች ሆነው ሳለ የለም ኢሃፓ ነው ብለው ይደርቃሉ። እስቲ እናንተው በእናንተው ተደራጁ ብለን ስንተዋቸው ስንርቃቸው ደግሞ እንኳን ሊተባበሩ እርስ በርስ ሲነካከሱና ተፈራቀው ሲወራጩ እያየን ነው። ኢሃፓ በሚታገል ይቀናል ይላሉ። በፌዝ መልክ ይህ ብዙ ሊጻፍበት ይችላል። ታግሎና ደምቶ ህዝባችንን ከወያኔ ነፃ የሚያወጣ ተገኝቶ ነው? የምናዝነው ትግል መነገጃ ሆኖ የዋሁ ዜጋን ለፍቶ ካገኛት ብር ሲለዩትና ውሎ አድሮ ኩም ሲያደርጉት ነው። ኢዴፓ ከምስረታው ወያኔ ወያኔ ስለሚሸት ብቻ ሳይሆን በነበረን ውስጣዊ መረጃ መሰረት ተቃውመነዋል፣ ጸረ ወሎዬም ተብለንበታል። የሌላ ድርጅት መሪም የወያኔ ደህንነት ክፍያ በየወሩ የሚደርሳቸው ቢሆንም ይህን በአደባባይ ለመንገር ሁኔታው ሳይፈቅድ ቆይቷል። ቅንጅት ሆነ አንድነት የሚለው መፍረሳቸውንም በተመለከተ ወደ መሪዎቹና ወያኔ ማተኮር ሲገባ ኢሃፓን ሊከሱ የሚነሱ አሁንም አሉ። በአገር ቤት ከነበሩ ድርጅቶች ጋር ኢሃፓ ተባብሮ ሰራ እንጂ አላጠቃቸውም። አንድነትን በተነ፣ ሰማያዊ ፓርቲ ላይ መፈንቅል አመራር ሞከረ፣ ዝናብ አደረቀ፣ ምስር አስወደደ፣ ጎርፍ አመጣ፣ ለሲያይና ለአረብ የቤንዚን ዶላር አደረ፣ ትምክተኛ አማራ ነው፣ ኤርትራዊ ነው፣ ጊዜ ቢኖር በሬ ወለደን ጨምረን ብዙ በተቸነው ነበር። ብላሽ ልፈፋ ወያኔና የደርግ ርዝራዦች፣ የልደቱ ሎሌዎች አሁንም ጥቂቶች አሉ መሰል የሚያወቁት ውሸትን ነው። በነገራችን ላይ ኢሃፓ ይህን ሁሉ ማድረግ ከቻለ፣ ሁሉን ማፍረስ ከቻለ ጠንካራ ድርጅት ነው ማለት ነው። ታዲያ ይህን ማለቱ ያዋጣቸዋል? ድክመትና ውድቀትን ማመን፣ ከውሸት መራቅ ነው ከድርጅቶች የሚጠበቀው። በኢሃፓ ላይ የራስን ውድቀት ማላከት የትም አያደርስም ማለት ነው። የአጼው ስርዓት ወደቀ በሚል ወጣቱን ተራማጁንና ይሃፓል የሚወነጅሉና የሚጠሉ አሁንም አሉ። ለደርግ አድረውና ቀጥረኛ ሆነው የሰሩ ወንጀሉን ቀለም እየቀቡ ያታምሩ ሲጥሩ የነበሩ የፋሽስቱ ኮሎኔል የብዕር ቀጥረኞች ገራፊዎችና ፍየል ፈጻሚዎች በባዕድ አገሮች ያሉ የቀይ ሽብር ወንጀለኞች ሁሉ የዚህ አይነት ዘመቻ አቀንቃኞችና አሰራጮች ናቸው። ሌላ አንጠብቅም። ያቄው አገዛዝ አስከፊነትን በተመለከተ እንኳን ለ77ኛው የደም ልደቱ አደረሰው ብለን በበተነው በራሪ ጽሑፍም ያኔም ያቀረብነው ነው። አረመኔውን ደርግ መታገላችንም ያኮራናል እንጂ አይቆጨንም። የልደቱን ወያኔነት በጊዜ ያጋለጡ ዶክተር ታዬ ወልደ ሰማያትና ኢሃፓ ጊዜ ራሱ ትክክል እንደነበሩ አረጋግጧል። ዋናው ጥያቄ ግን ይህን ሁሉ ኢሃፓ ማድረግ ከቻለ የለም ተኗል ማለት ሳይሆን ገዝፏል ማለቱ የሚሻል አይሆንም? አንዲት የኦነግ ደጋፊ ግለሰብ የቅንጅትና ኦነግ ትብብር ለዲሞክራሲ ኢኤፍዲ የሚል ብቅ ብሎ የተነነ ህብረት ሲመጣ ኦነግን 80 በመቶ ኦሮሞ ቅንጅትን 80 በመቶ አማራ ይደግፋቸዋል ብላ ከነገረችን በኋላ ታዲያ ምንድነው ጭንቀትሽ ትላል። እናንተ አልደገፋችሁትምና ታፈርሱታላችሁ ያለችው ትዝ ይለኛል። ከብዙሃኑ ህዝብ በላይ አቅም ካለን ምንድነን ማለት ነው? ቅንጅትንና ሁሉንም ህብረት ያውም አንድ ድምፅ ይዘን ለማደናቀፍ ከቻል ስለኛ ችሎታና አቅም ምን ይላል? ህብረት እንዲመሰረት ጉልበት ጊዜና ገንዘብ አፍሰን ሳይውል ሳያድር ለማፍረስስ ለምን እንነሳለን? ይህን ከመቀበጣጠር ይልቅ እያንዳንዱ የህብረትና የመቀናጀት ጥረት ምን ጠቀመ፣ ለምንስ ደከመ፣ ፈረሰ ብሎ መመርመር ተገቢና ለቀጣዩን ትግል ትጥቅ የሚሆን ነው። ሌላው ክስ ድርደራው ጉንጭ አልፋ ነው። መሰረተ ቢስ ወሬ ወይም ሱዳኖች ከለምፋሪ የሚሉት ነው። ያባ ትግል ሲጀምር ያነሳቸው የህዝብ ጥያቄዎች ዛሬም ምላሽ እንዳላገኙ በግሃድ የሚታይ ነው። ባት እንጂ አልተሻሻለም የህዝብ ሁኔታ። ለነ ኦባማ የሚታያቸው የኢኮኖሚ እድገት ለህዝብ አልታይ ካለ 24 ዓመታት አልፈዋል። የጤና ጉዳይ የተሻሻለ ባይሆንም ህዝብ በመውላ አልታወረም። ያለውን አስከፊ ሁኔታ ያያል፣ ያውቃል፣ በስቃይም ይኖረዋል። ይህን ያልተለወጠ ሁኔታ ለህዝብና ለሀገር በሚበጅ መልኩ እውን ለማድረግ አሁንም ትግል ያስፈልጋልና ትግሉ ቢቀጥል ድርጅቱ የሚወቀስበት ሳይሆን በቃኝ ብሎ ባለማረፉ ባለመተው የሚመሰገንበት ሊሆን በተገባ ማለትም ይቻላል። የሞት ወልፍ ያለበት ማንም የለም። ይህ ቢባልም ግን ድርጅቱ ባለው አቅም ሁሉ ወያኔ ለማውደም ለማውደም በመጣር ላይ ነው። አቁ ይቆልታል። ደርግ ወደ መጨረሻው እንደሞከረው ሁሉ ወያኔም ያፋ የለም የሚል የተጎን ፖለቲካ መከተልን መርጦ እየዳከረ ነው። ድርጅቱ ከሌለ ይህ ሁሉ ጭንቀትና ጫጫታ፣ ስጋትና የስም ማጥፋት ዘመቻ ለምንስ አስፈለገ? በየጊዜው ያፋ ጠፍቷል፣ ተኗል፣ የለም ብለው መርዶ የሚያረዱን አልጠፉም። ቢሆንማ ኖሮ እኛም አርፈን ነበር ብለን ልንመልስላቸው ይዳዳናል። በትግል ለአመታት ድርጅትን አቆይቶ ባለ አቅም ትግልን መቀጠል ቀልድና ቀላል የሚመስላቸው መሐይሞች እንዳሉ እናውቃለን። ይባስ ብለውም ትግልን አቅለው በገቢ ምንጭነት ደረጃ ሊያዩትም የሚከጅሉም አሉ። ያ ሁሉ መስዋዕትነት የተከፈለበት ትግል የድርጅቱን መኖር መቀጠል የሚጠይቅ ነው። የትግሉን ግዳጅ ሌሎች ተቀብለው ትግሉ ተፋፍሞ መውያኔ ቢወገድ የመጀመሪያ ደስተኛ ኢሃፓ ነው የሚሆነው። እኔ ካልሞትኩ ካልደማሁ የሚል ፉክክር ውስጥ ለመግባት ምንም ፍላጎት የለውምና። ለሀገራችን በቂ መስዋዕትነትን ከፍሏልና ይህ በዚህ እንዳለ ግን ያለን ድርጅት የለም ብሎ መካዱ ራስን ማታለል ወይም ወያኔ እንዳቀደው ዓለምን ለማደናገር መጣር ነው። ድርጅት ከደከመ ከተጨባጭ ሁኔታ በተጨማሪ የውስጥ ከፋፋዮች የሚጠየቁበት ነውና ይህንን ድክመት ማስወገድ ይገባል። በዚህ ወቅት የአባላትም ሚና ድርጅቱን ለማጠናከር መጣል እንጂ ደከመ ብሎ ያው ራሳቸው ጥለው የወጡ ከሆኑ መራቅና ትግል ማቆም ሊሆን አይችልም አማራጩ። ኢህአፓ ባይኖርስ ትግል ይቆማል ማለት ነው? ድርጅት የመሪዎች ወይም ያንድ ሁለት ሰው የግል ንብረት አይደለም። አንድ ጸሐፊ በቅርቡ የኢትዮጵያ ሕዝብ ግለሰብን እንጂ ድርጅትን ተከትሎ አያውቅም ብሏል። ስህተት ነው። መሪዎችና የጎበዝ አለቆች፣ ሹመኞችና አጼዎች የነበራቸው ቦታ ባይካድም ሕዝብ ድርጅትን ተከትሎ ታግሏል። ኢህአፓ ራሱ አንድ ምሳሌ ነው። ልምድና ባህል ወደ ተባለው መሪ ፍለጋ ቢገፋፋም፣ ያም ሆነ ይህ ግን ኢህአፓ በጋራ አመራር የሚያምንና የሰራ ነው። ይህ አቋሙ የመጣው ከመርሃ ግብሩ ብቻ ሳይሆን ከተጨባጭ ተመክሮም ነበር። የድርጅቱ ዋና ጸሐፊ ተብሎ የተመረጠው ብርሃነ መስቀል ረዳ እንደ ስታሊን ኮሚቴውንም ፓርቲውንም ሊተካ በመነሳቱና የአባላትንም መብት በመድፈሩ አመራሩ ተነጋግሮ ይህን ቦታ እና ስልጣን ሰርዞ የጋራ አመራር መርሆን አስረግቷል። ለብርሃነ መስቀል አንጃዊ ጉዞ ከስልጣኔ አላግባብ ተነሳው የሚለው ይህ ቅሬታው ከፍ ያለ ሚና ነበረው። ወዳልሆነ አቅጣጫ እየተጓዘ ሳለ ባለሁበት ቦታ እንዲደርሰኝ የላከልኝ የ36 ገጽ ደብዳቤ ከዋና ጸሐፊ ቦታው መነሳቱን አማሮ በስፋት ማንሳቱን አስታውሳለሁ። በልምዳችን አንድ ግለሰብ ድርጅቱን ንብረቱ ሊያደርግ ሲጥር ወይም ሲዳዳው መርህ ተጻረረ ብለን የምናርመውና የምናስቆመው ነው። አንዳንዶቹ ድርጅቱን ሊጋልቡ ሞክረው ሲከሽፍባቸው ክሳቸውን ደርድረው ከድርጅቱ ይወጡና የሚፈጥሯት አንጃ ሊቀመንበር ለመሆን ሲሮጡም አይተናል። ኢህአፓን ወደ ግለሰብ ንብረትነት ደረጃ ሊያወርዱ የሚነሱና የሚጥሩ ሁሉ የገሌ ኢህአፓ የሚሉት ከንቶች የአባላትን መብትና ሚና የሚጻረሩና የሚከዱ መሆናቸው አከራካሪ አይደለም። ኢህአፓ አንድና አንድ ብቻ ሲሆን ንብረትነቱም እየታገሉ ላሉት አባሎቹ በሞላ ነው። ለከዱትና ከዓመታት በፊት ለተለዩት ባለቤትነትን አይሰጥም። አንድ መሪ ብቻ ገኖ ወጥቶ ድርጅቱ ለመሆኑ ሌሎች መሪዎች አሉት ተብሎ ውርርድ የሚገባበትን ክስተት ከፈለግ በአገር ቤትም በውጭም ምሳሌዎች ሞልተዋል። ድርጅቶቹ ጫጩ እንጂ አልጠነከሩም። የጓድ ሊቀመንበርን አይቀሌ ተክለሰውነት ጉዳትን በኢሰፓም ያየነው ነውና ኢህአፓ በዚህ አይነቱ ማጥ ገብቶ መንደፋደፍን አልፈለገም። የኢህአፓ ስነ ምግባር እኝ እኝ ባይነትንና ልታወቅ ባይነትን መተውን ይጠይቃል። ያሉትም መሪዎቹ ትሁት እንጂ የታበዩ አይደሉም። ሁሉን ከሃሊ ነኝ ምርጥ ነኝ ባዮችን በየጊዜው ሸኝቷል። ይህ ነው ሌላው ሀቅ። ይህን የኢህአፓ አቋም አንቀበልም ብለው ጌታ መሳይ አንድ መሪ የሚሰይሙ ድርጅቶች ይህን ለማድረግ መብታቸው የተጠበቀ ነው። ለእኛ ግን አልበጀንም። የጋራ አመራር መርህ የዴሞክራሲያዊ አሰራር ዋና አካል ነው። ኢህአፓ ዴሞክራሲያዊ አልነበረም አይደለም ብለው የሚከሱት ራሳቸው ምንም ጉዳት ሳይደርስባቸው በሕይወት መቆየታቸውና አሁንም የመተቸት ዕድል ማግኘታቸው አሌ የሚላቸው ምስክር ነው። ሌሎች ድርጅቶች የተቃወማቸውን የት እንዳደረሱ ሲታወስ ኢህአፓ ግን አሰናበተ እንጂ ሊበትኑት የተነሱትንም ሊያጠፋ አልጣረም። በድርጅቱ ውስጥ ውይይት አይታቀብም። የብዙሃኑን ውሳኔ መቃወም ሲመጣ ነው ችግር የሚከሰተው። ለአንጃነት የበቁት ራሳቸው በአመራር ኮሚቴው ጥቂት የነበሩ ቢሆንም አፊዳቪት ፈርመን ወደ ወያኔ እንለጠፍ ሲሉና ሐሳባችን ለአባላት ይውረድልን ሲሉ 8 ገጻቸው አውርዶላቸዋል። በኢህአፓ ውሳኔ የሚሰጠው በድምፅና የብዙሃኑን ውሳኔ በማክበርና ተግባራዊ በማድረግ ነው። የብዙሃኑን ውሳኔ ረግጠው እኛ ያልነው ካልሆነ በሚል የሚገተሩትን ግን የሚያስተናግድ ሊሆን አይችልም። በህቡ የሚንቀሳቀስ ድርጅት ሊኖረው የሚችለው ዴሞክራሲ ስፋት ጥበት የሚወሰነው በተጨባጩ ሁኔታ ነው። ሐቁ ሲነገር ኢህአፓ ውስጥ ዴሞክራሲ የሚለው ተለጥጦ መገኘቱ ብዙ ጉዳትን አስከትሏል። በተለይም በተወሰነ ወቅት በሰራዊቱ ውስጥ ያለውን ችግር ለመፍታት በሚል የተወሰደው ውሳኔ ዴሞክራሲን በተመለከተ ጫን ብሎ ሲገፋ የወታደራዊ ዲሲፕሊንና አሰራር ጉዳይ ላይ አሉታዊ ተጽዕኖ አድርጓል። ለዚህም በበኩሌ ተጠያቂነቴን የምክድ አይደለሁም። ኢህአፓን በዴሞክራሲ ማፈን መክሰስ ግን ወያኔያዊ ስላቅ ከመሆን አያልፍም። ስለያባ ከምስረታው እስከ መራራ ትግሉና ከፍተኛ መስዋዕትነቱ ብዙ ተዋሽቷል። አንድ የደርግ ሻምበል ድርጅቱ የተመሰረተው በምዕራብ ጀርመንና አልጄሪያ ድጋፍ ነው ብሏል። ሌሎች ደግሞ ድርጅቱን ሻቢያ ወይም ኦስማን ሳቤ መሰረቱት ይላሉ። ያባ የተመሰረተው በለውጥ ፈላጊ ተራማጅ ኢትዮጵያውያን ነው። ሌላው ወሬ ጉንጭ አልፋ ነው። መስራችንን የሚሉም ሳይቀሩ የየራሳቸውን ቀበጣጥረዋል። ስለያባ መናገር የሚችሉት በድርጅቱ ያሉት ናቸው ሲባልም እኛስ ነበርና አይደል ብለው ብስጭት የሚያሰሙ አሉ። የድርጅት ብተና ከተከሰተ 30 ወዘተ ዓመታት አልፈዋል። በአሲምባና ከዚያም በኋላ ከተደረጉት ጦርነቶች ይበልጥ ከብተና በኋላ ራሱን መልሶ ባቋቋመው ኢሃሰ ተካሂዷል። የሰራዊቱም ቁጥር ከመቼውም ጊዜ የበለጠና የዳበረ ነበር። ከሱዳን ድንበር እስከ ጣና መተከልና የጎጃም ክፍሎች በሰራዊቱ ቁጥጥር ነበሩ። አምስት ጣሊያኖች የተጠለፉበት ሁኔታ ነበር። ይህ ሁሉ በድርጅትም በሰራዊት ደረጃ ያልነበሩትን የሚመለከት አልነበረም አይደለም። በጥጡ የሚያውቁት አልነበረምና ከለታት አንድ ቀን ኢህአፓ ነበርን የሚሉ ሊተቹት የሚችሉበት አይደለም። ማን ያውራ የነበረን ከተቀበል እንደሰማነውና እንደምንገምተው ልፈፋ ከንቱ ሆኖ ይገኛል። የማዕከላዊ ኮሚቴ አባል ነበርኩ ዛሬ ግን ኢህአፓ የለም እንዳለው ጅብ፣ ሰራዊቱ ባርካ ገብቶ አብዛኛው በወባ አለቀ እንዳለው ዋሾ፣ እንደ ሐሰት መስካሪዎች ሁሉ ከንቱና መሳለቂያ ነው። ደም ገብረን ለፍተን መከራን ችለን ያቆየነውን ድርጅት ጥለውትና ጎድተውትም የሄዱት ባለቤት ነን ብለው ሊሰየሙበት አንፈቅድም። ነበርንና ነን የተለያዩ ናቸው። ነበርን ለሚሉ መልሱ ምነዋ ድርጅታችሁን ተዋችሁት የሚል ነው። ነን ለሚሉ ደግሞ ለጽናታችሁ ምስጋና ከሰማያትም ታገኛላችሁ፣ በርቱ ቀጥሉ ይባላሉ። የነንን ቅርስና ቦታ ነበር ሊወስድ የሚችል አይደለም። ሲያምራችሁ ይቅር ይላል የአገራችን ሰው። ያባ በድርጅት ደረጃ ታሪኩን ሊጽፍ የጀመረው ጥረት እንዳለ ተነግሯል። ከባድና ሰፊ ጉዳይ ነው። ሐቅንና ሐቅን ብቻ የሚያካትት መሆን ስላለበትም እየተካሄደ ላለው ትግል አንጻር ቀላልም ሥራ አይደለም። ለማንኛውም ግን ታሪካችንን የምንጽፈው እኛ በትግሉ የቀጠልነውና ዛሬም ኢህአፓንን የምንለው እንጂ በስርስቴ ዘመን ጥሎን የጠፋው አይደለም። የኢህአፓ ታሪክ እንቆቅልሽ አይደለም። አባላቱ ያውቁታል፣ መንገደኞች ባያውቁትም፣ ጠለቅ ወጣ ያሉት ባይገነዘቡትም፣ ለወያኔ ያደሩ ወይም አንጃዊ አቋም የያዙ ብዕራቸውን ጥላቻና ታሪክ ብረዛ ስለሚተፋ የሚጽፉትን ብልሹ ያደርገዋል። የኢህአፓን ውድቀት የሚመኙት ኢህአፓንን ሊሉ ቢቃጡም ወዲያውኑ ራሳቸውን ያጋልጣሉ። ድርጅቱን በጅምላ ከመደርግ ወያኔ ሲያወግዙ የለም ሲሉት፣ ይህ ዲሞክራሲያዊ ነው ብለው ሲከሱት፣ አፍርሰነው ሌላ ድርጅት እንመስርት ሲሉ፣ ወያኔን ትተው በጸረ ኢህአፓነት ሲሰማሩና በድርጅቱ ላይ ሐሰትን ሲያሰራጩ ጥላቻቸውንና ማንነታቸውን ግልጽ ያደርጋሉ። ወደዱም ጠሉም፣ እንደ ደርግ ሹመት ዘመን አልፎ ዘመን ሲተካ ራስን አምባሳደር ነን ወይም ነን ማለቱ በኢህአፓ አይረፈራም። ማነህ ባለሳምንት ሲባል እኔ ብሎ መቅረብን ጠያቂ ነው። ያኔ በዘውዲቱ ነበር አያዋጣም፣ ዛሬም አለሁን ይጠይቃል። በአሁኑ ጊዜ ግርግር ወያኔ የዘወራቸው የሞላቸው ሁለት ግለሰቦች ታሪክ እንጻፍ ብለው ከቦታ ቦታ በመዘዋወር ላይ ናቸው። የሁለቱም ታሪክ ምስጢር አይደለም፣ አስፈላጊም ሲሆን በዝርዝር ይጋለጡበታል። በረከት ጽፎላቸው አሳትሙ እንዳይልም ታሟል፣ ሞተዋል፣ ዜናው አለ። ለማንኛውም ድርጅቱን እናውቃለን ብለው የሚጽፉ ሐሳዊ መሲዎችን መጠበቁ አይከፋም። ውጤታቸው ግን ገለባ ኢምንትና ከንቱ መሆኑ አያጠራጥርም። እንጻፍ ካልንማ የምንጽፈው ሐቁን ነው። ሐቁ በእጃችን አለና ሐቁን የሚፈሩ መጥፋታችንን ይመኛሉ። ለደርግም ለወያኔም ለአሳፋሪ አንጃም አንተኛላቸውም። ሽማግሌዎች ከድርጅት አመራር ይወገዱ ብለው የሚጮሁት ለውጥን ፈልገው ሳይሆን ገበናቸውን የሚያውቁ ግለሰቦችን ጠግ ለማስያዝ ነው። ይህን ምክር ለእኛ ሁሉ ታላቅ ለሆኑትና ሚናቸውም ከተበላሸ ዓመታት ላለፉት አያቀርቡም። ኢላማቸው ኢህአፓ ነው። የኢህአፓን አመራር መራጭና ሰያሚ የኢህአፓ አባላት ብቻ ናቸው። ማንም ሌላ ኃይል ይህ መብት የለውም። የተወሰኑ ግለሰቦችን በጫና ጫጫታ ምናስወግድ የአፍራሽ ዘመቻችን ይሳካል ብለው የሚያስቡ በቅዠት ላይ ናቸው። የኢህአፓ ምሰሶ አባላቱ ናቸውና እገሌዎች ከአመራር ወጡ አልወጡ የኢህአፓ በያዘው መስመር ቀጣይ ነው። ያን ሁለቶች ወይም የአመራሩ መሳሪያ አይደለምና ነው። እኔ ከድርጅቱ የአመራር አባልነት ለ13 ዓመታት ወጥቼ ቆይቻለሁ። ድርጅቱ ስራውን በሚገባ ቀጠለ እንጂ ለሰኮንድም አልተንገዳገደም። ለድርጅቱ ቁልፍና ተኪ አልባ ግለሰቦች ነን ብለው የቃዡትና ወደ አንጃዊ ትምህርት የገቡት ያፈሩበት ክስተት በየጊዜው ተጋፍጧቸዋል እንጂ አልተከሰተም። ቂም የሚጠበቅ ነው። ጓዶቻችንን በሺዎች ደረጃ በፈጀው ደርግ ላይ ቂም ሲያንስ ነው። አገርንና ወገንን በጎዳው ወያኔ ላይ ቂም ሲያንስ ነው። ቂም የትግል ቤንዚን ሊሆን የሚችል ነው። በደሉን የሚያውቀው የተበደለው ነው ሊተርፍ ከቻለ። ኃይሌ መንጌ ወይ መሌ የሚሉት ሰቆቃችንን እንዲረዱ አይደሉም። ከታሪክ አንጻር ውድቆች ናቸው፣ ማፈሪያዎች። ይህን የምለው መነገር ያለበት ሲሰማ ቢያናድድም መነገሩ ይጠቅማል በሚል ነው። ወደ ወያኔ መለስ ቀለስ እያሉና እየተሞዳመዱ ገንዘጥ ብለው ጸረ ወያኔ ለመምሰል እየቃጡ በኢህአፓ ላይ የሚዘምቱትን እናውቃቸዋለን። ሁሉም ግን ሊነገር አይችልም። ድርጅት ስራው ይፋንም ሚስጥራዊንም ያቀፈ ነው። ሁሉም በይፋ የሚነገር አለመሆኑንም መገንዘብ ተገቢ ነው። ከቀደም ተመክሮ ራሱ ምን መደረግ አለበትን ስለ ጥንቃቄ ለሙያተኛ አሰራር ሰፊ ትምህርትን እንቅሰም። መጠየቅም መፈራት የለበትም። ኢህአፓ ጉራ ሳይሆን የተመክሮ ባንክ ነው። ካፒታሊስት ስላልሆነም በነፃ መበደርም ይቻላል ስህተትን ላለመድገም። እየነገርናቸው ጠዋትና ማታ ምክራችንን ሁሉ አድርገውት ዋዛ ተጠበሱ አሉ በተራ በተራ። እንዳይባልብን በጋራ እንጣር። ጸረ ወያኔው ትግል ይፋፋም ይቀጥላል። Yeah.